ይህ ለተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው።
እነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሚያዝያ 20 ቀን 2014 ዓ.ም ነው። ለተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ ሚያዝያ 20 ቀን 877 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ?
ማክሰኞ ሚያዝያ 18 ቀን በጎንደር የተከሰከሰው የሃይማኖት ግጭት እጅግ አደገኛና ህዝብን እርስ በርስ ለማጫረስ የተጠነሰሰ መሆኑ ግልጽ ነው። በሰሜኑ የሀገራችን ክፍል ያለው ችግር እየባሰበት እንጂ እየረገበ የሚሄድ አይመስልም። 27 ዓመታት የሀገራችንን ህዝብ በዘርና ሃይማኖት እያጋጨ ለመግዛት አስቦ የነበረው ወያኔ በአፋር በወሎና በሰሜን ጎንደር ላለው የይገባኛል ጥያቄ አማራውን እርስ በርስ ማጋጨት ህልሙ ነው። በኦነግና ኦህዴድ የሚዘወረው ዘረኛው የኮሎኒሉ አገዛዝም የህዝብን መተላለቅ በእጅጉ ይጠብቀዋል ይፈልጋዋልም። የኮሎኔሉ አገዛዝ ወያኔን ከተካ ጊዜ ጀምሮ ግጭቶች ሲባባሱ እንጂ ሲከስሙ አልታየም። ጥቂት የወንበዴ ድርጅቶች ራሳቸውን ነጻ አውጪ ብለው ህዝብን መፍጀትና ማፈናቀልን ስራዬ ብለው ተያይዘውታል። እነዚህ በአነስተኛ የፖሊስ ኃይል በቁጥጥር ስር ሊውሉ የሚችሉ አሸባሪዎች በአገዛዙ ችላ መባላቸው ሰላምና አብሮነትን እጅግ ጎድቷል። በጎንደር የተፈጠረው አጣፋሪ ጸረ ኢትዮጵያና ኢትዮጵያዊነት ድርጊት በአስቸኳይ ተወግዶ በእርቅ እንዲፈታ ክርስቲያኑም እስላሙም ህብረተሰብ መተባበር አለበት። የትንሣኤ በዓል በተከበረ በጥቂት ቀናት እና ረመዳን ሊከበር ጥቂት ጊዜ ሲቀሩት ይህ ሁኔታ መፈጠሩ እጅግ ያሳዝናል። የፍኖተ ዲሞክራሲ ሬዲዮ በህዝብ ጣላቶች የውስጥ ሲራ ህይወታቸውን ላጡት ቤተሰቦች ሁሉ መጽናናትን ይመኛል። በሁሉም ወገን ሁኔታው እንዲባባስ የሚገፉትንና ህዝብን ከህዝብ እያጋጨ ያለውን ዘረኛ አገዛዝም ያወግዛል። ዘረኛው አገዛዝ ካልተወገደ መሰል ሁኔታዎች መደጋገማቸው አይቀሬ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በሳተላይት ወደ ኢትዮጵያ የሚያደርገውን ቀጥታ ስርጭት ከእሁድ ሚያዝያ 23 ቀን በፈረንጆቹ አቆጣጠር ሜይ 1 ዓለም አቀፍ የሰራተኞች ቀን የሚጀምር መሆኑን ይገልጻል። ፕሮግራሙ የሚተላለፈው በናይል ሳት 8 ዲግሪ ዌስት 11678 ሜጋሄርዝ ነው።
ማክሰኞ ሚያዝያ 18 ቀን በጎንደር በእስልምና ሃይማኖት ተከታዮች ላይ ግድያ ከደረሰና መስጊዶች ሱቆች ከተቃጠሉ በኋላ በከተማዋ የተወሰኑ መረጋጋት ቢታይም በማህበራዊ ሚዲያና በሌሎች መድረኮች የእስልምና የክርስቲያን አማኞችን እርስ በርስ ሊያጋጩ የሚችሉ ቅስቀሳዎችና እንቅስቃሴዎች እየተደረጉ ነው። ረቡዕ በአዲስ አበባ አንዋር መስጊድና በሌሎችም ቦታዎች የክርስቲያንና እስልምና ተከታዮችን የሚያቃቅሩ መፈክሮች የተሰሙ ሲሆን በአንዳንድ ቦታዎች ቤተክርስቲያኖችን የማቃጠልና በክርስትና እምነት ተከታዮች ላይ ጥቃት የመፈጸም ተግባራት ታይቷል። ሐሙስ ጠዋት በድባርቅ ከተማ ቀበሌ 01 በምትገኘው የጎጤት ማርያም ቤተክርስቲያን ላይ የእሳት ቃጠሎ ለማስነሳት ተሞክሮ የነበረ ሲሆን ወጣቶችና የጸጥታ ኃይሎች ባደረጉት መረባረብ የተነሳው እሳት ለማጥፋትም ሆነ የአካባቢው ጸጥታ ለማረጋጋት ችሏል። ከሰዓት በኋላ ደግሞ በስልጤ አገረ ስብከት የወራቤ ቅዱስ ሩፋኤል ቤተክርስቲያን በአክራሪ ኃይሎች የወደመ ሲሆን በኦርቶዶክስ ሃይማኖት ተከታዮች ላይ ከፍተኛ ድብደባና እንግልት የደረሰ መሆኑን የዓለም ማኞች ከቦታው በሰጡት መረጃ ለማወቅ ተችሏል። በጎንደር በሙስሊሞች ላይ የደረሰውን ጥቃት አስመልክቶ ጥፋቱን ለመከላከልም ሆነ ሁኔታውን ለመቆጣጠር ምንም እንቅስቃሴ ያላደረጉ ሲያገዛዙ የጸጥታ ኃይሎች በአገር ወዳዱ ተወግዘዋል። ሚያዝያ 14 ቀን ሁኔታው በቅርብ የሚከታተሉ አካሎች ለዘረኛ ኮሎኔል ለፌደራሉ የደህንነት ሚኒስቴርና ለአማራ አካባቢ አስተዳደር በጎንደር ቀስ ሊከሰት እንደሚችል የሚገልጹ መረጃዎች መቅረባቸውና አገዛዝ ባለጣኖች ምንም አይነት እርምጃ እንዳልወሰዱ መረጃውን ያቀረቡት ወገኖች ገልጸዋል። የአገዛዙ ባለጣኖች መረጃ ቀድሞ ደርሷቸው ችላ ማለታቸው እጃቸው ብጥብጡን እንደሚፈልጉት አመልካች ነው ተብሏል። ቀዳማይ ሙፍቲ ሀጂ ዑመር እድሪስ በዚህ ጉዳይ ላይ በሰጡት መግለጫ አጣሪ ኮሚቴ በማዋቀር ኡነታውን አጣርተን እናሳውቃለን፣ ጉዳዩ አስቸኳይ ልባስ አግኝቶ ህዝቡ ወደ ሰላም እንዲመለስ ያገዛዙ ባለጣኖች ኃላፊነታቸውን እንዲወጡ እንጠይቃለን ብለዋል። በአለፈው ወር መጨረሻ ላይ በደቡብ ኦሞ ዞን በጂንካ ከተማና በዙሪያ በሚገኙ አካባቢዎች ከተከሰሰው ግጭት ጋር በተያያዘ በቁጥጥር ስር ከተደረጉ መካከል የጸጥታ ኃይሎችና የአገዛዙ ባለስልጣኖች ያሉበት መሆኑ ታውቋል። ግጭቱን በመጠንሰስና በተግባር በመዋል እጃቸው አለበት በሚል ተጠርጥረው በቁጥጥር ስር ከተደረጉት 904 ሰዎች መካከል 12ቱ በተለያዩ የማዕረግ እርከን ላይ የሚገኙ የጸጥታ ኃይል አባላት፣ የመንግስት ባለስልጣናትና እንዲሁም መምህራን የሚገኙበት መሆኑ ተነግሯል። ግጭቱ የተፈጠረው በደቡብ ኦሞ ዞን ውስጥ ያሉት የኢሪ ህዝብ አራት ወረዳዎች በዞን ለመደራጀት ካቀረቡ ጥያቄ ጋር የተያያዘ ሲሆን በከተማዋና በዙሪያ በደረሰ ጥቃት ቢያንስ 150 የሚሆኑ ቤቶችና አንድ መስጊድ መቃጠላቸውና ከ1500 በላይ የቤተሰብ አባላት መፈናቀላቸው ይታወቃል። በዓለም አቀፉ ደረጃ የክፉኝ በሽታ በከፍተኛ ደረጃ እየተስፋፋ መሆኑን ሁለት በተባበሩት መንግስታት ድርጅት ስር የሚገኙ ድርጅቶች ዩኒሴፍ የተባለው የህፃናት መርጃ ድርጅትና የዓለም የጤና ድርጅት አስታወቁ። በዚሁ አመት በጥርና በየካቲት ወር በዓለም አቀፍ ደረጃ 17800 የክፉኝ በሽተኞች የተመዘገቡ የዚሁ አመቱ ጠቅላላ ቁጥር ካለፈው አመት በተመሳሳይ ወራት ከተመዘገቡት 9700 ጋር ሲወዳደር በእጥፍ መጨመሩን ለማወቅ ተችሏል። እስከሚያዝያ 2014 ዓመተ ምህረት ባሉት የ12 ወራት ጊዜ ውስጥ ከፍተኛ የክፉኝ በሽተኞች ከተመዘገቡባቸው ሀገሮች አምስት ሀገሮች መካከል ኢትዮጵያ አንዷ ስትሆን ሌሎች የሶማሊያ፣ የመን፣ አፍጋኒስታን እና ናይጄሪያ ናቸው። በእነዚህ ሀገሮች በሽታውን ለመከላከል በቂ መድኃኒት ባለመታደሉ ሊስፋፋ ችሏል ተብሏል። ማክሰኞ ሚያዝያ 18 ቀን በጎንደር በእስልምና ሃይማኖት ተከታዮች ላይ ግድያ ከደረሰና መስጊዶችና ስኮች ከተቃጠሉ በኋላ በከተማዋ የተወሰኑ መረጋጋት ቢታይም በማህበራዊ ሚዲያና በሌሎች መድረኮች የእስልምና የክርስቲያን አማኞች እርስ በርስ ሊያጋጩ የሚችሉ ቅስቀሳዎችና እንቅስቃሴዎች እየተደረጉ ነው። ረቡዕ በአዲስ አበባ አንዋር መስጊድና በሌሎች ቦታዎች የክርስቲያኑና የእስላሙን ተከታዮች የሚያቃቅሩ መፈክሮች የተሰሙ ሲሆን በአንዳንድ ቦታዎች ቤተክርስቲያኖችን የማቃጠልና በክርስትና እምነት ተከታዮች ላይ ጥቃት የመፈጸም ተግባራትን ታይተዋል። ሐሙስ ጠዋት በድባርቅ ከተማ ቀበሌ 01 በምትገኘው የጎጤት ማርያም ቤተክርስቲያን ላይ የእሳት ቃጠሎ ለማስነሳት ተሞክሮ የነበረ ሲሆን ወጣቶችና የጸጥታ ኃይሎች ባደረጉት መረባረብ የተነሳው እሳት ለማጥፋትም ሆነ የአካባቢው ጸጥታ ለማረጋጋት ችለዋል። ከሰዓት በኋላ ደግሞ በስልጤ አገረ ስብከት የወራቤ ቅዱስ ሩፋኤል ቤተክርስቲያን በአክራሪ ኃይሎች የወደመ ሲሆን በኦርቶዶክስ ሃይማኖት ተከታዮች ላይ ከፍተኛ ድብደባና እንግልት የደረሰ መሆኑን የዓለም ማኞች ከቦታው በሰጡት መረጃ ለማወቅ ተችሏል። በጎንደር በሙስሊሞች ላይ የደረሰውን ጥቃት አስመልክቶ ጥፋቱን ለመከላከልም ሆነ ሁኔታውን ለመቆጣጠር ምንም አይነት እንቅስቃሴ ያላደረጉ ሲያገዛዙ የጸጥታ ኃይሎች በአገር ወዳዱ ተወግዘዋል። ሚያዝያ 14 ቀን ወዲያውን በቅርብ የሚከታተሉ አካሎች ለዘረኛው ኮሎኔል ለፌደራሉ የደህንነት ሚኒስቴር ለአማራ አካባቢ አስተዳደር በጎንደር ቀውስ ሊከሰት እንደሚችል የሚገልጹ መረጃዎች መቅረባቸውና ያገዛዙ ባለስልጣኖች ምንም አይነት እርምጃ እንዳልወሰዱ መረጃውን ያቀረቡ ወገኖች ገልጸዋል። ያገዛዙ ባለስልጣኖች መረጃው ቀድሞ ደርሷቸው ችላ ማለታቸው እጃቸው ብጥብጡን እንደሚፈልጉት አመልካች ነው ተብሏል። ተቀዳሚ ሙፍቲ ሐጂ ኦመር እድሪስ በዚህ ጉዳይ ላይ በሰጡት መግለጫ አጣሪ ኮሚቴ በማዋቀር ወነታውን አጣርተን እናሳውቃለን ጉዳዩ አስቸኳይ ልባት አግኝቶ ህዝቡ ወደ ሰላም እንዲመለስ ያገዛዙ ባለስልጣኖች ኃላፊነታቸውን እንዲወጡ እንጠይቃለን ብለዋል። በአለፈው ወር መጨረሻ ላይ በደቡብ ኦሞ ዞን በጂንካ ከተማና በዙሪያ በሚገኙ አካባቢዎች ከተከሰተው ግጭት ጋር በተያያዘ በቁጥጥር ስር ከተደረጉት መካከል የጸጥታ ኃይሎችና ያገዛዙ ባለስልጣኖች ያሉበት መሆኑን ሳውቀዋል። ግጭቱን በመጠንሰስና በተግበር በማዋል እጃቸው አለበት በሚል ጥርጣሬ በቁጥጥር ስር ከተደረጉት 904 ሰዎች መካከል 12ቱ በተለያዩ የማዕረግ እርከን ላይ የሚገኙ የጸጥታ ኃይል አባላት የመንግስት ባለስልጣናት እንዲሁም መምህራን የሚገኙበት መሆኑ ተነግሯል። ግጭቱ የተፈጠረው በደቡብ ኦሞ ዞን ውስጥ ያሉት የእሪ ህዝብ አራት ወረዳዎች በዞን ለመደራጀት ከቀረቡት ጥያቄ ጋራ የተያያዘ ሲሆን በከተማውና በዙሪያው በደረሰው ጥቃት ቢያንስ 150 የሚሆኑ ቤቶችና አንድ መስጊድ መቃጠላቸውና ከ1500 በላይ የቤተሰብ አባላት መፈናቀላቸው ይታወቃል። በዓለም አቀፍ ደረጃ የክፉኝ በሽታ በከፍተኛ ደረጃ እየተስፋፋ መሆኑን ሁለት በተባበሩት መንግስታት ስር የሚገኙ ድርጅቶችና ዩኒሴፍ የተባለው የህፃናት መርጃ ድርጅት እና የዓለም የጤና ድርጅት አስተዋቁ። በዚህ አመት በጥርና በካቲት ወር በዓለም አቀፍ ደረጃ 17800 የክፉኝ በሽተኞች የተመዘገቡ የዚህ አመቱ ጠቅላላ ቁጥር ባለፈው አመት በተመሳሳይ ወራት ከተመዘገበው 9700 ጋር ሲወዳደር በእጥፍ መጨመሩን ለማወቅ ተችሏል። እስከሚያዚያ 2014 ዓመተ ምህረት ባሉት የ12 ወራት ጊዜ ውስጥ ከፍተኛ የክፉኝ በሽተኞች ከተመዘገቡባቸው ሀገሮች አምስት ሀገሮች መካከል ኢትዮጵያ አንዷ ስትሆን ሌሎቹ ሶማሊያ፣ የመን፣ አፍጋኒስታንና ናይጄሪያ ናቸው። በእነዚህ ሀገሮች በሽታውን ለመከላከል በቂ መድኃኒት ባለመታደሉ ሊስፋፋ ችሏል ተብሏል። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ዲሞክራሲ የኢትዮጵያ አንድነት ድምጽ በሳተላይት ወደ ኢትዮጵያ የሚያደርገውን ቀጥታ ስርጭት ከእሁድ ሚያዝያ 23 ቀን በፈረንጆቹ አቆጣጠር ሜይ 1
ዓለም አቀፍ የሰራተኞች ቀን የሚጀምር መሆኑን ይገልጻል። ፕሮግራሙ የሚተላለፈው በናይል ሳት 8 ዲግሪ ዌስት 11678 ሜጋሄርዝ ነው። አሸጋጋሪ ኮሎኔሎች አደናጋሪ ሹም ሁሉን የሳቱ ዜጎች ክፍላንድ የኮሎኔሉ ሽግግርና መዘዙ የኢትዮጵያ ህዝብ ስለጭካኝና አውሬገዥዎች ማንነትና ጠባይ አስተማሪ ወይም ነጋሪ የሚፈልግ አይደለም። ከነሱ ሌላ ያወቀው መሪ የለምና ለዚህም ነው የካቲት 66 አብዮትን ሲያካሂድ ለአብዮቱ ሞግዚት አያስፈልገውም በሚል ይዚያዊ ህዝባዊ መንግስት ይቋቋም በሚል ትግሉን ያፋፋመው። ይህንን አቋም ኢህአፓ ከህዝብ ጋር ይዞ ሲነሳ የነበረው ሁኔታ ዛሬ ገኖ እንደሚታይ መሆኑ የሚዘነጋ ወይም አዲሱ ሹምና ጓደኞቹ ሊሸፋፍኑት እንደሚሞክሩት የሚደናገር አይደለም። በየካቲት የነበሩ ልዩ ልዩ ኃይሎች በጋራ መክረውና መፍትሄ ፈልገው ድርጎችንም ይዞ ሁሉን አቀፍ የሽግግር ሂደት እውን እንዲሆን የነበረውን ህዝባዊ አቋም ኮሎኔል መንግስቱና መኢሶን ተቃውመው አንድም ግዚያዊ ወታደራዊ መንግስት ይኖር ሲሉ የዛሬን ኢያዴክ ተጠናክሮ ይከተልና ምርጫ አስተውሏል። መይሶን ደግሞ በጊዜው ዋናው የደርግ ደጋፊና ውጅንብር አስፋፊ በመሆኑ ለነቃ ለተደራጀና ለታጠቀ ትግል የሚል አጓጉል መፈክርን አሰምቶ ለኮሎኔሉ ጸረ ህዝብ አቋም መደበቂያ ሰጠው። የኮሎኔል መንግስቱ ሽግግር ወዴት እንደወሰደን ያየነውና ፋሽስትነትም ሰፍኖብን የኖርነው ግፍ ነው። ኢትዮጵያዊ የሽግግር መንግስትን አስፈላጊነት ደርጉና አድርባይ ምሁሮቹ ሲቃወሙ ያቀረቡት ምክንያት አገሪቷ ትከፋፈላለች፣ አድሃሪዎች አብዮቱን ይቀለብሱታል የሚል እንደነበር ያልረሳን ሲሆን በጥያቄው ላይ ግንዛቤው ዜሮ የሆነ አዲሱ ሹም እንዳለው ወጪ ያበዛብናል የሚለውን የተከተ አልነበረም። ዛሬም የህዝብን ድምጽና ፍላጎት ማክበር ስህተትና አገራችንን ለአደጋ የሚያጋልጥ ነው ሊሉን የተነሱት ተደማሪዎች ሁሉ በመጥቁ የነበረውን የጭቆና ፍርሃትና ያንድ ቡድንና ሰው አምባገነንነት ማቀንቀን ላይ እንዳሉ ሊገባቸው ገና አልተቻላቸውም። አዲሱ ሹም የሽግግር መንግስት ጥያቄ ለምን እንደሚነሳ መረዳት ያቃተው በመሆኑ ይህን ማስረዳት የግድ ይሆንብናል። የሀገራችን ውስብስብ የፖለቲካ ችግሮች የሁሉንም የጋራ ጥረትና የጋራ መፍትሄ የሚፈልጉ በመሆናቸው በመድረክና በትግል ላይ ያሉ ኃይሎች አንድ ወጥ ወይም በአንድ መርሃ ግብርና ዓላማ ስር ያሉ ባለመሆናቸው የለውጡ ሂደት በሰላም እንዲጠናቀቅ የነበረውን ፍርሃት ድምጥማጥ በጋራ ለማጥፋት ቋሚ ነጻና ገለልተኛ የሆኑ ተቋሞችን ለመመስረት የጋራ መፍትሄን ለማስፈንና ለውሱን ጊዜም የሀገራችንን ህልውና የሚያስጠብቅ የሽግግር መንግስት ለማቋቋም ወዘተ በሚል ነው የሽግግር ሂደት የሚያሻው። ሂደቱና መንግስት ምስረታው አንድ የሆነበት አዲሱ ሹም ያለን ድርጅቶች ቁጥር ብዙ ነው ያለን የካቢኔ ሚኒስትሮች ቁጥር ግን 27 ነው ብሎ ራሱን አስገምቷል። በዚህ አጋለጭ ስህተቱ በመከተልም ዴሞክራሲ ሊገደብ ያለውን እቅድ በማጋለጥ ብዙ ናችሁና ተዋህዳችሁ ቁጥራችሁን ቀንሱት ዳጎጓቢ ቡድኖች ምክር ሰጥቷል። ህዝብ በፈለገው አይነትና ቁጥር የመደራጀት መብት እንዳለው የተጻረረው አዲሱ ሹም የሽግግር ሂደትና የሹመቱ ቦታ ውስንነትን አያይዞ እኔ ነኝ የማሸጋግራችሁ በሚል የተናገረው ያው የወያኔን ፍራስ ለማስቀጠልና በወያኔ ኢህአዴግ ምርጫ በመናውቀው ሂደት በስልጣን ሊቀጥሉ መወሰናቸውን መርዶ ነግሮናል። ወሉን ያጣው ተሰብሳቢ ግን የትግላችንን ውጤት ለቀማችሁ ነኝ ሲል በጭብጨባ ተቀብሎ አጅቦታል። ለዲስኩር ከመነሳት በፊት ከዚህ ቀደም በደርግ ጊዜም ሆነ ከዚያም በኋላ ባገለገለው ወያኔ ጊዜ ስለ ሽግግር የጻፍነውን ሁሉ አንብቦ ግንዛቤ ቢወስድ በተገባ ነበር። ሁሉን አዋቂ ነኝ ብሎ ከመደስኮሩ በፊትም ካስቂኝ ስህተቶች በዳነ ነበር። አዋቂ ነው ከእግዚአብሔር ተሰጠን ነው ለሚሉን ሁሉ ገና ከጠዋቱ ይህ ግለሰብ ለምን በአሜሪካ ተመርጦ ወያኔ ሊያድን ኢህአዴግ ተብየውን ሊያስቀጥልና ለአሜሪካም ጥቅም አስጠባቂ ሆኖ ሊያገለግል መታጨቱን ገና አሜሪካኖቹ መርጠው ሲያሰለጥኑት በእነሱ ቋንቋ ግሩም ሲያደርጉት ጀምሮ ያጋለጥነውና ያስጠነቀቅንበትም ነበር። ብዙዎች ግን ጆሮአቸውም ህሊናቸውም አገራቸውም ላይ ተኝተው ሊሰሙ ሊገነዘቡ አልቻሉም። ትግል የተካሄደውና ያ ሁሉ ደም የፈሰሰው ለጉልቻ ቅየራ ሳይሆን የወያኔ ኢህአዴግ ተብየውን ስርዓት አገዛዝ ለማስወገድ ነው። አልነበረም የሚሉ ከወያኔ ጋር የነበሩትና አሁንም ሊቀጥሉ የሚፈልጉት ብቻ ናቸው። ከአዲሱ ሹም ጎን የተኮለኮሉትና ጫማው ስር የወደቁትን ማፈሪያዎችና የቀድሞ አገዛዝ ወንጀለኞችን ስናይ አዝማሚያው ወዴት የተያዘው አቅጣጫና እቅድ ምን እንደሆነ ግልጽ ይሆንልናል። አማራና ክርስቲያንን በሜንጫ ሲል የነበረውንና መከሰስ የሚገባው ዘረኛ ግለሰብ አዲሱ ሹምና ለማ የሚባለው ጓደኛው አቅፈው ፎቶ መነሳታቸውን ሆነ ለሹመት የሚታጩት ማንነት እንዲሁ በስመ እርቅና መደመር ታይቶ የሚታለፍም ሊሆን አይችልም። አዲሱ ሹም የማሸጋግራችሁ እኔ ነኝ። የምን ሁሉን አቀፍ የሽግግር ሂደት ኢህአዴግ ታድሶ ተጠናክሮ ይቀጥላል ሲልና የካፒታሊዝም ምርጫ የኛ ነው ሲል ማንንም ህዝብ በዚህ ላይ ሳያማክርና ህዝብ ሳይወስን ትግላችንን አደናቅፈው እርስ በርስ እየተፈራረቁብን አስከፊና አዎ ዘረኛም አገዛዛቸውን ሊቀጥሉብን እንደወሰኑ የሚያረጋግጥ ነው። ያለው የግፍ አገዛዝ ቀጥሎ የህዝብ ወገኖችን በጠራራ ፀሐይ እየከተፈ ህዝብን እያፈናቀለ አማራውን ከኢትዮጵያዊነት ሊያዛንፍ በቅጥረኞቹ አማካይነት እየሰራ የተገደለ የህዝብ ወገንን ሊቀብሩ በተገኙት ላይ ጥቃት እያደረሰ ያለው የነበረው ጸረ ህዝብ አገዛዝ ከቶም አልተወገደም። የሚያስወግደው ትግል ተደናቅፎ የህዝብ የለውጥና የሽግግር ፍላጎት ታፍኖ የግለሰብ ወይም የቡድን አምባገነንነት ይቀጥል ብሎ መሰየሙ ግን ጸረ ዴሞክራሲነት መሆኑ ከቶም ሊካድ ሊሸፈን የሚችል አይደለም። አዲሱ ሹም ህዝብ አልመረጠውም፣ የኢህአዴግ ሹም ነው። ኢህአዴግ ደግሞ የወያኔ ነው። አንፋዘዝ ወገን። አዲሱ ሹም ያለው የፖለቲካ ተመክሮ እውቀት ደካማ አሊያም ደግሞ ለሽፋን እንዲያመቸው ውሸትን የሚመርጥ መሆኑን በባዕድ አገር ባደረጋቸው ስብሰባዎች ቁልጭ አርጎ አሳይቷል። የሽግግር ሂደት ጥያቄ በኢሃፋና መኢሶን መሃል ልዩነትና ግጭት ፈጥሮ እልቂት አመጣ ሲለንም አድምጠናል። ይህን ውሸት ማቀንቀን ያስፈለገው አንድም የሽግግርን ሂደት አስፈላጊነት መሰረዝን ማጠየቂያ ለመስጠት ሲሆን በሌላ በኩል ደግሞ ኢሃፓን ሹሙ እንደቆየበት ድርጅት እንደወያኔ ለመወንጀል ነው። የህዝብን የሽግግር ማለትም ጊዜያዊ ህዝባዊ መንግስት ጥያቄ አልቀበል ብሎ በህዝብ ላይ የተነሳውና ግድያ ያካሄደው ደርግ ወይም ኮሎኔሉ ነው። መኢሶንና ኢሃፓ በነበሯቸው አቋሞች ተለያይተዋል። ወታደራዊው አገዛዝ ይቀጥል ወይንስ አይቀጥል በሚል ነበር ዋናው ልዩነት። ልዩነቶቻቸውን አቻችለው ለመቀጠልም በውይይት ተስማምተው እንደነበር ይታወቃል። ለነገሩ ዛሬም ቢሆን ያለው ልዩነት ወያኔ ይወገድ አይወገድ በሚል ነው። የመወገዱ ወይም የማስወገጃው መንገድ የሽግግርን ሂደት እውን ማድረግ ነው። ይህ ነው ከአዲሱ ሹምና ጨፍሮቹ ጋር ያለን ልዩነት። የሽግግር ሂደት የሚያጋጨንም የነበረው ያለው ስርዓት አይቀጥልም ስለምንል ነው። በመሆኑም አዲሱ ሹም የነበረውን የጭቆናና የዘረኝነት ስርዓት አጋግኖ ሊያስቀጥል ሲነሳ የምንቃወመው ለዚህ ነው። ሁሉን አቀፍ ሽግግር የምንለው ይህን መሰረት አድርገን ነው። አዲሱ ሹም የምንለውም አዲስ ስርዓት ገና ስላልመጣና ሰውየውም ሹም እንጂ የለውጥ አምጪ የህዝብ ፍላጎት አክባሪ ህዝባዊ ሂደትን ተከታይ ባለመሆኑ ነው። ከዚህ አልፎ በለየለት ወያኔነትና ጸረ ኢሃፓነት መኢሶንና ኢሃፓ የተለያዩት በቸና ሸ ፊደሎች ነው ብሎ አፍን ሞልቶ መናገር ድንቁርናን በይፋ መቀበልና ወያኔነትን ማቀልቀል ነው። ኢሃፓ ላባደር ያቸንፋል እናቸንፋለን ሲል የነበረው ሐሳቡን ለመግለጽ ትክክለኛ ቃል ለመምረጥ እንጂ ሌላ አለመሆኑ የሚታወቅ ሲሆን የወያኔን የማጥላላት ንግግር አዲሱ ሹም መድገሙ የሚያስገርመን አልሆነም። ፋሽስቱን ደርግና ቀጥሎም ዘረኛውን ወያኔ በታገሉና ሕይወታቸውን ለሀገርና ለሕዝብ በሰጡ ሰማዕት ላይም መቀለድ የሚሰቀጥጥ ወያኔነት ነው። ኢሃፓን በተመለከተ አዲሱ ሹምና ወያኔ በቀጣይነት እየወሰዱ ስላሉት እርምጃዎች በሚቀጥሉት ክፍሎች የምንጠጅ ይሆናል። የሽግግር መንግስት ይመስረት፣ ሁሉን አቀፍ የሽግግር ሂደት ይጀመር፣ ጸረ ወያኔ ትግላችን ተፋፍሞ ይቀጥል፣ ለህዝባዊ መንግስትና ለዲሞክራሲ የምናደርገው ትግል ገና ግቡን አልመታም። በጸረ ህዝብ ጎራ ኢሃፓ ሊገባ መታሰብም የለበትም። ኢሃፓ ሶስት የጭቆና ስርዓቶችን በጽናት ታግሏል። አንዱን ከሌላው በማነጻጸር አዙሪት ደግሞ የሚገባ አለመሆኑን ደጋግሞ ገልጿል። ጭቆና በህዝብ ላይ አይድረስ፣ ዴሞክራሲ ይረጋገጥ፣ ፍትህ ይስፈን ሲል የተነሳ ድርጅት እንደመሆኑ መጠን ምንም ጭቆና አይኖር ባይ ነው እናም ነው። በመሆኑም አንዳንዶች ዛሬ ባለማወቅም ሆነ በጥቅም የአጼውን ስርዓት ሲያዳንቁ ቢነሱም የነበረውን የፊውዳልና ኢፍትሃዊ አገዛዝ ለማስወገድ ድርጅቱ አቋም ይዞ ለመታገል መጣሩ ምስፈታው በ1964 ዓመተ ምህረት ነበርና የሚጸጸተው አይደለም። የአጼው ስርዓት ሲወድቅና አብዮቱም በኮሎኔሉ ጓደኞች ማጅራት ሲመጣ ኢሃፓ በቆራጥነት በኢትዮጵያዊነት ታግሏል። በብሔረሰብ ደረጃና ይዘት ተሰልፎም አገራችንን አልጎዳም። የፋሽስቱን ደርግ መታገል ኢትዮጵያዊ ግዴታ በመሆኑም ሳያወላውል ታግሎታል። የማይካድ ከፍተኛ መስዋዕትነትንም ከፍሏል። ወያኔም በአሜሪካና አረቦች ድጋፍ ለስልጣን ሲበቃና ጊዜ ሲሰጠው ለልጃችን መለስ ብለው አዛውንቶች ሳይቀር ሲዘላብዱ በአገር አስቀልዱ ብሎ ወያኔን ታገለ እንጂ የወያኔ ተከታይ ወይም ተኮልኳይ መሆንን አልመረጠም። እነገሌስ በዚህ ጊዜ የት ነበሩ የሚለውን ወሳኝ ጥያቄ መልስ ስንሰጥ የግለሰቦችን ሆነ የኃይሎችን እውነተኛ ታሪክና አስተላለፍ በግልጽ መገንዘብ እንችላለን። ኢሃፓ ታገለ እንጂ መስዋዕትነትን ከፈለ እንጂ ወያኔዎችና አዲሱ ሹም እንደሚለው ህዝብ አላስጨረሰም። ህዝብ ጨራሾቹ ጠመንጃና ስልጣን የያዙት ሆነው ሳለ ሰለባቸው ለምንስ ይወቀሳል? ኢሃፓ ደርግንም ወያኔንም ታገለ እንጂ ለስልጣን ፍርፋሪ ሲለሆዱ በሚል ከነሱ አላበረም። ስለዚህም ወያኔ ቱጥ ያደጉ ማናቸውም ዛሬ ሊወክሱት ሆነ ሊተቹት የሞራል ብቃት የላቸው። ያባ ለህዝብ ኩልነት ለሴቶች መብት ለእምነት መብት ታገለ እንጂ ሁሉን ሊጨፈልቅና በሃይማኖት ሊደራጅና ድጋፍ ሊያገኝ ዘረኝነትን ሊያስፋፋ አልታረም አልታገለም። እናም እንደዚህ ሊሉ የሚችሉት ዛሬ ሹሞቻችን አይደሉም። በክፋትና ተንኮል የተጠነሰሱ መፈክሮችንና አቋሞችን ይዞ የተነሳ ሳይሆን ያፋ ያነገበው መፈክር ትላንትም ዛሬም ኢትዮጵያዊ ጥያቄው የሰፊው ህዝብ መሆኑና ሆኖም መቆየቱ በህዝብ የተመሰከረለት ነው። ስንቶቹ ሌሎች ናቸው ይህን ማለት የሚችሉና ሀቅ ነው ተብሎም የሚመሰከርላቸው? ያፋ ለሻቢያም ሰግዶ አገርንም ህዝብንም አሳልፎ አልሰጠም፣ ለጥቅም ሲልም ለወያኔም ለአሜሪካም እጅ አልሰጠም። ይህን ሁሉ ዳግም ማስረገጥ ያስፈለገው በቀናው አቋምና መንገድ ላይ ያልነበሩትና ዛሬ በለት የቀናቸው ጉዶች አላግባብ ሲከሱት ሊወነጅሉት ተነስተው በማየታችን ነው። የትናንት ወያኔዎች መስራች ሆኑ ካድሬዎች፣ የወያኔ ተስፋፊነት አቀንቃኞችና ደጋፊዎች ዛሬ ተቃዋሚ ተብለው ተሞሽረው አሁንም በሚጠሉት ህዝብና ድርጅት ላይ ሲያቀረሹ እየሰማን ነው። ያባ በነበረው አቅም ሱዳንን ተጋጥሮ መሬት አላስቆርስ አለ እንጂ የሀገራችንን መሬት አለማቋረጥ ለሱዳን በክህደት አልሰጠም። ከጠላት ጋር መቼም ሊቆራኝ ከጅሎ ቀርቶ አስቦም አያውቅም። ዛሬ ዜጎች ውሉን በየምክንያቱ ስተው ለምን ለአዲሱ ሹም ድጋፍ አትሰጡም ሊሉን ለቃጹት በተቻለ መጠን አቋማችንን ለማስረዳት ጥረናል። አዲሱ ሹም ህዝብ የመረጠው ሳይሆን የህዝብን ትግል ለማደናቀፍና ወያኔን ከጥፋት ለማዳን የመጣ መሆኑን ስለምናውቅ አደናገርን ከመረጠው ጋር አብረን መሰለፉን መቀበል አልቻልንም። ለምን በሚለው ላይ በተደጋጋሚ ያስረዳን በመሆኑ እዚህ ላይ መዘርዘሩን ባንፈልግም በቀጥታም ሆነ ባለን መንገዶች ለሹሙም ለራሱ ቢሆን እውን ለህዝብ ቆም ያለው ካሉ ምን ማድረግ እንዳለባቸው ነግረን ነበር። ያፋ በይፋ መድረኩ ከሚታየው ባሻገር በራሱ መንገድ ሊደበቁ የሚሞክሩትንም ጉዳዮች የማወቅ ችሎታ እንዳለው መርሳትም አይገባም። ማንኛውንም ፖለቲከኛ ወይም ቡድን በተግባሩ እንጂ ስለ ራሱ በሚያወራው መደምደም አይቻልም። ይህ የፖለቲካ ሀሁ ነው። በአዲሱ ሹም ጫማ ስር ሲወድቁ እያየን አልሰገዱም አከበሩ እንጂ ወዘተ ልፈፋ የሚያዋጣ አይሆንም። ወደ ቁም ነገሩ ስንመለስ አዲሱ ሹም የዋናዎቹን ወያኔዎች አቋም በመከተል ኢህአፓን የለም በሚል ፖለቲካ ሊያገል ከመሞከሩ ባሻገር የሚያውቀውን የኢህአፓ እስረኞችን ጉዳይ ላለማንሳት ወስኖ አሁንም አጣራለሁ ከማለት ሊያልፍ አልቻለም። ኢህአፓ አንድና አንድ ብቻ መሆኑን እያወቀ በዋሽንግተን ዲሲ ስብሰባው አንጃዎችን በኢህአፓ ስም ጋብዞ ከድርጅቱ ከወጣ 10 ዓመት በላይ የሆነውን ሽማግሌ ሲያዋርደው እንደነበረም ያልታዘበ የለም። የማያውቁና ሌላም ምክንያት ያላቸው ድርጅቱ አዲሱን ሹም እንደደገፈ አስመስለው ሊያስተራጩ ሞክረው ባጭሩ ተቀጭቷል። ያባ ከህዝብ እይታ ተደብቆ ከሹሙ ጋር የሚያደርገው ውይይት ባለመኖሩ ከሁሉ ድርጅቶች ጋር ስለ ሽግግር ሂደት ለመወያየት ዝግጁ ሆኖ ተገኘ እንጂ በግል ድርጅት ጥቅም ደረጃ ከሰውየው የሚያቦካው ምንም አጀንዳ እንደሌለ ግልጽ አቋሙን አስተምቷቸዋል። ለማጨብጨብ ሳይሆን የህዝብን ፍላጎት ለማሟላት ለሚደረግ የቁም ነገር ውይይት ድርጅቱ እምቢ ያለ አልነበረም። የስብሰባዎች ዓላማ ምን እንደሆነ ሹሙ በሚኒሶታ ያደረገውን ጉብኝትና ማን ደምቆ ባንዲራውን ይዞ እንደመጣ በገሃድ ታይቷል። ለምን አማርኛ ተነገረ ከማለት አልፈው የኢትዮጵያን ሰንደቅ ዓላማ አውርደውና ቀምተው የሚጥሉ ጸረ ኢትዮጵያ መንጋዎችን ነው ያስተናገዱት። ቅስማቸው ተሰብሮ የነበሩ ጠባቦችን እንዲያንሰራሩ አድርገዋል ብንል ስህተት አይሆንም። ሹሙ ማለትም በኢህአዴግ ማዕከላዊ አባልነት ለዓመታት የሰራው በግል ጠፍቶ የሚያነጋግራቸውና የሚመሳጠረው ከነማን እንደሆነ አይተናል። ለማንኛውም ለዋሽንግተኑ ራት ግብዣ ኢያፓን ድገኝ የሚከተለውን ግብዣ ልከውልን ነበር። ለኢፒአርፒ ግንቡን እናፍርስ ድልድዩን እንገንባ በሚል መሪ ቃል ከጁላይ 26 እስከ 30 በአሜሪካ ጉብኝት የሚያደርጉት ክቡር ጠቅላይ ሚኒስትር ዶክተር አብይ ከኢትዮጵያ ተፎካካሪ ፓርቲዎች ተወካዮች ጋር በዋሽንግተን ወተርጌት ሆቴል በሚያደርጉት ስብሰባ ላይ እንዲገኙ በክብር ተጋብዘዋል። ጠቅላይ ሚኒስትሩ ከፖለቲካ ፓርቲዎች ጋር በሚያደርገው ውይይት ድርጅቶ መስተታተፍ እንዳለበት እናምናለን። ኢፒአርፒ በኢትዮጵያ ኤምባሲ በኩልም ይህን በአስተባባሪዎቹ በኩል ጥያቄ ስላላቀረበ እና ግንኙነት ባለመኖሩ ምክንያት አድራሻቸውን ስላላገኘን የመጀመሪያ የአቅራቢነት ጥሪ መላክ አልቻልንም። በዚህ መሰረት ካለን የጊዜ እጥረት አቋያ ለሌሎች ፓርቲዎች የተሰጠውን ለሶስት ደቂቃ የማቅረብ እድል እናንተ ማግኘት ፈጣኝ በመሆኑ በታዛቢነት ሁለት የአመራር አባላት እንዲሳተፉ ተጋብዘዋል። ነገር ግን ጊዜያቸውን የማይጠቀሙ ፓርቲዎች ይኖራሉ ተብሎ ስለሚገመት እንዲሁም ጠቅላይ ሚኒስትሩ ተጨማሪ ሰዓት እንዲፈቅዱ ስለምንጠይቃቸው የማቅረብ እድል ይኖራል ብለን እናምናለን። በመሆኑም በሚከተሉት ርዕሰ ጉዳዮች ላይ ለሶስት ደቂቃ ለማቅረብ እንዲዘጋጁ እንመክራለን። ወይም ደግሞ በጽሑፍ ፕሪንት ተደርጎ የሚመጣ ሐሳብ ካቀረባችሁም በቀጥታ ለጠቅላይ ሚኒስትሩ እንዲደርስ ይደረጋል። በአጠቃላይ በሚከተሉት ዋና ዋና ሐሳቦች ላይ እንዲያጠነጥንና ከተጠቀሱት ሐሳቦች ውስጥ በከፊል መርጦ ወይም በሙሉ መዳሰስ ይቻላል። አንድ የብሔራዊ እርቅና አገራዊ መግባባት አስፈላጊነት፣ ሁለት ኢትዮጵያን ዴሞክራሲያዊ ማድረግ፣ 3 ፍትህና ፍትሃዊነት በኢትዮጵያ ናቸው። ለደህንነት ሲባል ከአንድ ፒኤም ጀምሮ በስብሰባው ቦታ ፎቶ ያለው ህጋዊ መታወቂያ ይዘው እንዲገኙ እናሳስባለን። ታዛቢ መናገር አይቻልም። ምናልባት ከተቻለና ክብርነታቸው ጊዜ ከጨመሩልን ለሶስት ደቂቃ መናገር ትችሉ ይሆናል። ያውም መናገሪያው ርዕስ በቀድሚያው በእነሱ ተወስኖ ተባለ እንጂ በራስ ግብዣው ግርግር ሹሙ ብዙ ሳይጠየቅ ከሩቅ ቦታ የመጡትንም ዘግቶ ባስቸኳይ ነው ጥሏቸው ሄደው። በዚህ ሁኔታ ተገኝታችሁ ለሹሙ ፕሮፓጋንዳ መሳሪያ ሆኑ የሚለን ይኖራል። ያውም አንድም የኢሃፓና ሌሎችም የፖለቲካ እስረኞች ከእስር ሳይለቀቁ ሚኒሶታ ተደመርን ያሉ ኢትዮጵያውያን የሀገራችንን ሰንደቅ ዓላማ ሲጣልና ሲዋረድ ማየት ተገደዱ እንጂ ውርደትን ደገፉ እንጂ ምን አተረፉ? ክህደት የለመደባቸው ወራዶች አዲሱን ሹም ሲያወድሱ ተሰሙ እንጂ ህዝባችን ለሚሉት ምን ጥቅም አስገኙ? በዚህም በዚያም ግን ጸያፍ ጠባብነት ቀን ወጣለት ሊባል የሚገባ ነው። ተመልሶ ለጸረ ኢትዮጵያ ኃይሎች መድረክ መስጠት በህዝብ ላይ ሊጨፍሩና ጸረ ኢትዮጵያ ጸረ አማራ ጸያፍ አቋማቸውን ያንጸባርቁ ዘንድ እድል መስጠት ለአማራ አልቆለታል ኃይሎች መሳሪያ ተባባሪ መሆን ጸረ ኢትዮጵያ ኃይሎች ይውደሙ፣ ጸረ ወያኔ ትግላችን ተፋፍሞ ይቀጥል፣ ጠባብነት የተወገዘ ይሁን። ለውጥ ስንል ጥገና ሲሉ አለባብሶ ቢያርሱ ባረም ይመለሱ ተብሏል። አዲሱ ሹም በየጊዜው ስርነቀል ለውጥ በሚል ጉዳት ደርሷል ብሎ ጥገና ለውጥን ወደፊት አምጥቶ ብዙ ተናግሯል። ለምን የስርነቀል አማራጭ ተያዘ? ዲስኩሩ ሲንጋጋ ታሪካዊ ሀቅን ደፍጥጦ ማለፉ የተመረጠ በመሆኑ ስርነቀል ለውጥ ስንል ለምንና እንዴትን አጣቅሰን ማብራሪያ መስጠቱን መርጠናል። ታዋቂው የፖለቲካ ሰው ቀደም እንዳሉት አብዮት የእራት ግብዣ ወይም አስረሽ ምጪው አይደለም። አብዮት የመረረ ትግልን ይጠይቃል፣ ደም ይፈሳል፣ ስቃይም ያጅባዋል። ይህን ወዶ የሚገባበት ለሞት ብሎ በግድ የሚነሳ የለም። አብዛኛው ሰው ያለው ህይወት አንድ ነው፣ ህይወቱን ይወዳል። ደሃ ስለሆነ ሞት ጉዳዩ አይደለም የሚሉ የቀበጡና ህሊና ቢስ የሆኑ ሀብታሞች ብቻ ናቸው። ሰው ህይወቱን ለመስዋዕት አደጋ የሚያጋልጠው የሚታገልለት ዓላማ ክቡርና ግዳጁ ሲሆን ብቻ ነው። አብዮትን በቀላሉ አይገባበትም፣ በቀላሉ አይዝም። ምን እንደሚጠይቅና ምን እንደሚያስከትልም ያውቃል። ህዝብ ወደ አብዮት ምርጫ የሚገባው ገዢዎቹ ለሰላማዊና ጥልቅ ለውጥ ጭራሹንም ዝግጁና ፈቃደኛ ሆነው ሳይገኙ ነው። ይህ መብትና ዴሞክራሲን ከሚፈልግና ጭቆና ካስመረረው ህዝብ በኩል የሚጠበቅ ሲሆን ከገዢዎች ባለስልጣኖች አንጻር ደግሞ ቢለመኑ ለስርዓት ለውጥ ዝግጁ ሆነው ሳይገኙ በራሳቸው ላይ አብዮትን ይጋብዛሉ። የአጼ ኃይለ ሥላሴን ጨቋኝ አገዛዝ በጥገና ለውጥ ለማስኬድ አያሌ ሙከራዎች ተደርገው ከሽፈዋል። ወደ መፈንቅለ መንግስት ሙከራ የሄዱትም ብዙዎች ተሰቅለዋል። የህዝብን ብሶት የሚሰማ ጆሮ ጠፍቶ ያለው አማራጭ ያን ስርዓት በአብዮት መጣል፣ በትጥቅ ፍልሚያም መምታት ሆኖ እንደተገኘ ተመክሮ ይነግረናል። ለምንስ ስር ነቀል ትግል ተባለ? ስርዓቱ የሚጠገን የሚሻሻል ባለመሆኑ፣ ህዝብ የጠላውን አገዛዝ ኳኩሎ ሊያስቀጥል ፈላጊ ባለመሆኑ፣ ጊዜ ያለፈበትን ስርዓት ለመጠገን መሞከር ከንቱ ልፋት መሆኑ በታሪክ የታየ በመሆኑም ነው። የአጼውን ስርዓት ሊያስወግድ የተነሳው አብዮት ስር ነቀል ለውጥን ሊያመጣ አልቻለም። ከመሰረታዊ ለውጥ አንጻር ብዙ እርምጃዎች ቢወሰዱም ስር ነቀል ከሆነው የህዝብ ፍላጎት አንጻር ዴሞክራሲ፣ ህዝባዊ መንግስት በህዝባዊ ሽግግር እውን ሊሆኑ አልቻሉም። ወታደራዊው ደርግ የህዝብን አብዮት ማጅራት መጥቶ ስልጣን ወደ እጁ አስገብቶ አምባገነንነትን አሰፈነ። ስለዚህም አዲሱ ሹም በስህተት ስር ነቀል ለውጥ የተባለው ጉዳት አመጣ ቢልም ጉዳት የተከሰተው የህዝብ ዴሞክራሲ ፍላጎት የታፈነው አብዮቱ ስለተደናቀፈ ነው። ስር ነቀል ለውጥማ ተካሂዶ በነበር አገራችን በህዝብ ፍላጎት አንጻር ከጭቆናና ኢዲሞክራሲያዊነት ተላቃ ነፃ በሆነች ነበር። ስር ነቀል ለውጥ በስልጣን ጥመኞች ባይገታ ኖሮም አገራችን ዴሞክራሲና ህዝባዊ አቅጣጫን ይዛ ተጉዛ ደርግ የሚባል ጭራቅም ባልመጣብን ነበር ማለት እንችላለን። የደርግን ፋሽስታዊ አገዛዝ ያመጣው የስር ነቀሉ ትግል ሳይሆን የስር ነቀሉ ትግል ሂደት በመደናቀፉ ነው። ደርግም ሲወድቅ ህዝብ የሽግግር መንግስት ፈልጎ የደርግ ስርዓት የሚጠገን ሳይሆን የሚፈርስና ወንጀለኞችም ለፍርድ መቅረባቸው ግድ የሚል ነው በሚል አቋም ሲይዝ፣ ይህን ተጻሮና የራሱን የቧልት ሽግግር አካሂዶ በአምባገነንነት የተሰየመው ዘረኛው የወያኔ ቡድን መሆኑን የምንረሳው አይደለም። ስር ነቀል ለውጥ ማካሄድ አልተቻለም። የደርግ ስርዓትም ድራሹ የሚጠፋ እንጂ የሚጠገን የሚታደስ ከቶም አልነበረም። አዲሱ ሹም ሳይቀር ብረት አነሳን የሚሉት ሁሉ ይጥገና አይሆንም ብለው ያመኑ ነበሩ። በዚህ አቋማቸው የተሳሳቱ አልነበሩም። የሽብርን አገዛዝ ጠገንገን አድርገን እናስቀጥለው የሚል ጤነኛ ዜጋ ያኔ አልነበረም። ለሰላማዊ ሽግግር የተደረጉትን ሙከራዎች ሁሉ ደርግ ማክሸፉ ሊዘነጋ አይገባም። የደርግ አገዛዝ የመውደቅ አዝማሚያ ማሳየት ሲጀምር ግንቦት ሊንኮታኮት በህዳር ፈረንሳይና ጣሊያን መንግስታት ለቀውሱ መፍትሄ ለማምጣት የሽግግር ጉባኤን አስፈላጊነት ጠቅሰው ሊረዱም እንደሚችሉ ቃል ገብተው፣ ኮሎኔሉ ግን ይህን አማራጭ እምቢ ብሎ ክተት አዋጅን አውጥቶ ወደ መጨረሻው ፈርጥጦ መጥፋቱን እናውቃለን። የአውሮፓውያኑ እቅድ እንዳይሳካም አሜሪካ ከጎርባቾፍ ጋር ተመሳጥራ ያደረገችውንና ያደረሰችውንም ጉዳት ታሪክ የሚረሳው አይደለም። አዲሱ ሹም መረዳት ተሳነው እንጂ ስር ነቀል ለውጥ ማለት ቀና የተሰሩትን ማጥፋት ማፈራረስ ማለት አይደለም። አቁይን ነገር ከተባለ የሹሙ ድርጅት ወያኔ ኢህአዴግ ነው የሀገራችንን ጦር ያፈራረሰው። ወንጀለኛን ከተራ አባል ሳይለይ ኢሰፓን ያፈረሰው ያገደው በጅምላ አማራውን ከመንግስት መስሪያ ቤቶችና ቆልፍ ቤቶች ሊመነጥር የተነሳው ይህን ጸረ አማራ መንጠራ ዛሬ መቀጠሉን የሚክዱ ወያኔዎች ብቻ ናቸው። ጸረ ህዝብ አገዛዞች የሚጠገኑ ሳይሆኑ የሚወገዱ የሚፈርሱ ናቸው። ከዚህ አንጻር አዲሱ ሹምና እኛ የምንለየው ጸገናና አብዮት የሚለው የወቅቱ ዋና ጥያቄ ነው በሚል ሊያቀርብ የሚቃጣውና ለስር ነቀል ለውጥ የታገሉትን ሁሉ በአፍራሽነት ሊወነጅል ሊወቅስ መነሳቱ ነው። ወያኔ በጸገና ይለወጥ ማለት ምን ማለት ነው? ወንጀለኞች ለሰሩት ጥፋትና ላደረሱት ጥቃት ምንም አይጠየቁ ማለትስ ያዋጣል? ቁርሾን፣ ቂምን፣ ፍትህ ተጓደለ ቅሬታን ያስወግዳል? መልሱ ግልጽ ነው። በአሁኑ ጊዜ አዲሱ ሹም ሊያድበሰብሰው የሚሞክረው የህዝብ ጥያቄ ደም የፈሰሰበት ትግል ግብ የወያኔ ጥራት ይወገድ ያክስም የሚለው ነው። ስር ነቀል ስንልም የወያኔ አገዛዝን ከመሰረቱ ከነዘረኛነቱና ነፍሰ ገዳይነቱ ከነጸረ አማራነቱ ጸረ ህዝብነቱ ያብቃ ይወገድ የሚል ነው። ይህ ነው የህዝብ ፍላጎት። አብዮት ከአገዛዝ ለውጥ በላይና ባሻገር ነው። የሚለየን ሹሙ ኢህአዴግን አጠናክረን እንቀጥላለን ሲል ህዝብ ወያኔ ከነግስ አንግሱ ይወገድ ማለቱ ነው። በቀጥታ አነጋገር ህዝብ ወያኔ ድራሹ ይጥፋ ወንጀለኞችም ይቀጡ ይላል። ሹሙ ደግሞ በእርቅ ሽፋን ነፍስ ሊዘራላቸው ተልኮና ሞክሮም ተገቡበት እንጂ አሜሪካ ከውድቀት አድኗቸው ነበር። ህብረተሰቡን የሚለውጥና አብዮት ሁሉም ማይሉት በሽግግር ሂደት መክረውና ዘክረው ከሚያቀርቡት አማራጭ ምናልባትም ሊገኝ የሚችል ነው። ኢህአዴግ ለምርጫ ይቀርባል፣ እኔም ሁለቴ ብቻ ለምርጫ እቀርባለሁ ማለት የጸረ ወያኔን ትግል መደናቀፍ የሚያበስር እንጂ መፍትሄ ነው ብለን የምንቀበለው ሊሆን አይችልም። ማን ነው ሁለቴ ብቻ ነው ምርጫ ያለው? መቼስ የወያኔ አገዛዝ ተወገደ። የወያኔ መሳሪያ የሆነውን ኢህአዴግን አጠናክሬ አስቀጥላለሁ፣ ይህ የወያኔ ፍጥሩም ተጠናክሯል፣ ለምርጫ ያቀርበኛል ተብሎ እየተነገረን ስር ነቀል ለውጥ ያስፈልጋል ስንል ወያኔን ከነስርዓቱ የሚያሰግድ ለውጥ ማለታችን ነው። አዲሱ ሹም እንዳመነውም በሚኒሶታ ሳይሆን በመላ ኢትዮጵያ በህዝብ ላይ ይህ ነው የማይባል ግፍ የፈጸመው ስርዓት ሲታደስ ሳይሆን ግብአተ መሬቱ ሲፈጸም ማየት ነው ህዝብ የሚፈልገው። ስለዚህም እየተስተዋለ በሐሰት አቀራረብና ትንተና ህዝብን ማሳሳትና ስር ነቀል ለውጥን ከጥፋት ጋር ማቆራኘት የሚያዋጣ አይሆንም። አዲስ ሹም አንድም በጸረ ኢህአፓነት በሌላ መልኩ ደግሞ የአሜሪካን ርዕዮት በሀገራችን ላይ ለማስፈን እየተናገራቸውና እያሰማቸው ያሉት አቋሞች አነጋጋሪ ሆነው ይገኛሉ። ከዚህ ቀደም የኢኮኖሚ መስመራችን የካፒታሊዝም ነው ብሎን ነበር። የመለስ ልማታዊ እድገት ቢያንስ በግልቡ ሲታይ ይህን የተበላ ካፒታሊዝም የነጻ ገበያ ኢኮኖሚ መርህ የተከተለ እንዳልነበር የምናውቅ እናውቃለን። ህዝባችንስ መቼ ለነጻ ምርጫ ደርሶ ነው ካፒታሊዝምን እንመርጣለን ሲል የተደመጠው? አዲሱ ሹም የአሜሪካን ፍላጎት ሊያሰምርብን መነሳቱ በዚህም ይረጋገጣል። ህዝብ መክሮና መርጦ ይሁን የሚለው የፖለቲካም ሆነ የኢኮኖሚ ስርዓት ባንድ አውቅላቸዋለሁ በሚል ግለሰብ ሆነ በአፍቅሮ አሜሪካ ባበዱ አዛውንት ምሁራን ሊቆች የሚወሰል ሊሆን አይችልም። ይህን መልእክት ለመሸጥም አዲሱ ሹም የታገሉ ድርጅቶችን የራሱን ሳይሆን ኢህአፓን በኮሙኒስትነት ሊከስም ሊያጥላላ ሞክሯል። ይህ ቅንነት የጎደለው አቋምና ንግግር ነው። በዚያን ጊዜ ግራ ያልሆነ ሶሻሊዝምን እንደ ስርዓት ያልደገፈ ቡድን ወይም እንቅስቃሴ አልነበረም። ኢህአፓ ደግሞ ግራ ክንፍ መሆኑና ዛሬም ለሶሻል ዴሞክራሲ መቆሙን የደበቀበት ጊዜ የለም። መርሃ ግብሮቹ ይፋ ናቸው። ሻቢያም ወያኔም ኦነግም ጀብሃም ወዘተ ሁሉ ግራ ክንፍ የነበሩ በመሆናቸው ዛሬ ጊዜና ምክንያትን ያላገናዘበ ወገዛ ማቅረብ የምዕራቦቹ ሎሌ ያሰኛል እንጂ አዋቂ አያስብልም። ለህዝባዊ ስርዓትና ለሀገራችን ሉዓላዊነት ታግለው የተሰዉት የተከበሩ ጀግኖች ናቸው እንጂ በተራ ጥራዝ ነጠቅ የኢምፔሪያሊዝም ቡችሎች የሚነቀፉም አይደሉም። ከዚህ በሻገር አዲሱ ሹም አባል ሆኖ የታገለለት የወያኔ ድርጅት ምን ነበር? ያባ የመድበለ ፓርቲ ህብረተሰባዊ ዴሞክራሲ በሚልበት ጊዜ ወያኔ ማርክሲስት ሌኒኒስት ሊግ ትግራይን መስርቶ የኮሙኒስት ኮሙኒስት የአልባኒያ ተከታይና የስታሊን አፍቃሪ ነኝ ብሎ በይፋ ወጥቶ ነበር። መድበለ ፓርቲ ዴሞክራሲ ያለውን ያባ ሰፊውን ህዝብ የከዳ የቡርዣ መሳሪያ በሚል በይፋ ያወግዘው ነበር። ይህን ድርጅት ነው አዲሱ ሹም ሲያገለግል የነበረው። ስለዚህም ዛሬ ተገልብቶ ቀራቅንቦ ክሶችን ሊያቀርብ ሲሞክር ትርፉ ትዝብትና ውሸታም አያርፍም የሚልን ትችት የሚያመጣበት መሆኑ አይቀርም። አለባብሰው ቢያርሱ ባረም ይመለሱ። የገማ የገለማውን ስርዓት ከስሩ ነቅለን ካልጣል ነው ስር ነቀል እርምጃ ካልወሰድንበት ያንሰራራል። ግፍና በደል ይቀጥላል። በየአደባባዩ ይደፉናል። ፍቅር እርቅ እያሉ ህዝብን ማደንዘዝ ማስተኛት ያብቃ። ስር ነቀል ለውጥ ነው መፈክራችን። የወያኔ ጠረኑም እንዲቀጥል ህዝብ አይፈልግም። ወያኔ ኢህአዴግን ጠግኖ ማስቀጠል ማለት የህዝብን ትግል ዋጋ ቢስ ውጤት አልባ ለማድረግ ቆርጦ መነሳት ማለት ነው። ችግሩ የግንዛቤ ድክመትና የስህተት ከሆነ በጊዜ ይታረም እንላለን። ማጠየቂያው ግን ያው ከልብ ወያኔነት ከሆነ በቀጣዩ ስር ነቀል ትግላችን የምናጠብቀው ይሆናል። ጥገና ወይስ አብዮት በሚል ማደናገሩም አይጠቅምም። የአብዮት ይዘትም ሆነ ክስተቱ በቀድሚያ በወያኔ መወገድ የሚከሰት ነው። የወያኔ አገዛዝ ከነግስ አንግሱ ያክትም። ኢህአዴግ አይቀጥልብንም። ጸረ ወያኔ ትግላችን አመጣችን ተጠናክሮ ይቀጥል። ዲሞክራሲ የኢትዮጵያ አንድነት ድምጽ በሳተላይት ወደ ኢትዮጵያ የሚያደርገውን ቀጥታ ስርጭት ከሁድ ሚያዝያ 23 ቀን በፈረንጆቹ አቆጣጠር ሜይ 1 ዓለም አቀፍ የሰራተኞች ቀን የሚጀምር መሆኑን ይገልጻል። ፕሮግራሙ የሚተላለፈው በናይልሳት 8 ዲግሪ ዌስት 11678 ሜጋሄርዝ ነው። አይዳሪ ስሩጫ ከዘለዳው የፊደል ዘር እሸት ራስህ ፈልፍለህ ፈልፋይ ጥሬ ቃሚ ሆነህ ከተገኘህ አሹቀህ ቃም ለራስህ ቀኑን ቢገፋልህ ገሽላጭና ጨባጭ ቆረቆንዳ ዟሪ ብዙ ረዳት አለ። ሀቅ ምን ያደርጋል? እውነት ምን ያደርጋል? ህዝብ እንዲያብርልህ ዲስኩሩ ይበቃል። በዘር ሐረግ ስለት አንደኛው ሲያጠቃ ሌላኛው በጩኸት ጉሮሮውን ያንቃ በፀሐይ ይንቃቃ። ሐላፊ ባይኖርም ተው የሚል ግፊብካ በመንገድ ቋሚ ላይ ተጓዥ አይጠቃ ብቻ መንደርደሩ የሚፈይድ ቢሆን ዲክታተሮች ሁሉ ሲወጡ ታይተዋል በኖሩበት ዘመን አንድ ላይ ካልሆነ መቋቋም ድክመትን ተግባርቶ ካልሆነ መጠቀም ብልሃትን አንዱ ጮሌ ሆኖ ሌላውን ላቂል ቢል ለጊዜው ካልሆነ አይሆንም ባለድል የየግል ፍርጠጣ ወንዝ አያሻግርም የፈለገውን ያህል ሰው ይብከነከንም በተለይ ለክዳት አሻፈረኝ ብሎ ስሙን ጠብቆ እንጂ ፊትም ነበረ እኮ የሚለማመጡት እንዲያምን በውጭ ኃይል እንዲያምን በፈረንጅ ባንዳና አርበኛ የሚል ስም ያወጣው የዚህ አይነቱ ግብር ሲፈጸም ቢታይ ነው አርበኛ መለኪያው ክብሩ ነው ኩራቱ ባረገው ተጋድሎ ትውልድ ነጻነቱ ለኖረበት ዘመን ብቻ የሚጨነቅ ለገል ተቀንብሎ ወገኑን የሚያርቅ ለጠላቱ አድሮ ራሱን የሚያስንቅ በሐሰት የሚነድ የወሬ ተራራ ላላመረተው ምርት የሚያበጅ ጎተራ ምላሱ ከትንዱ ቀድሞ የሚፈራ እንደምን ይሆናል ያርበኛ ከዘራ ስሙ ተለይቶ ሲገለጥ ጠባዩ ባንዳ ነው የሚባል የሚሄድ ነውና ተጭኖ ጠላትን ደርቦ በላዩ ባንዳ ጀግና መስሎ ደዝ ደዝ ቢያበዛ ጉሮ ወሸባዬ ቢያዘፍን ቢደግስ ቀለስ ያፈተልክ ጥይት ሲጮህ ገና ቀድሞ ነው በራሱ ሐሞቱ የሚፈስ ወኔና እውነታ ያንጃ ሆኖ አያውቅም ምንም ባውን ቢያፈስ የእራሱን አካል አይቼው አላውቅም ብሎ የሚምል ነው በስመ ክርስቶስ ኑሮው ሆኖ ውሸት ሸብት ሆኖ ምላሱ ውስጡን አያውቀውም እሱን እሱ ራሱ ኧረ ኑርላቸው እንደ ተሳሉልህ ሐቅን ቀብሮ መኖር ይቻል ከመሰለህ ካልታየህ ገሃዱ ተደብቆ ከርሞ ኖሮ በየጎሬው እንዳይጥ ጉብዝና የስጥ ብቅል በልቶ በስካር ማበዱ የምትኖረው ለሆድ የምትሰራው በሆድ ከሆነ አንተነትህ ምን አለብህና ታፍራለህ በሆድህ እባብ እንቁላል እርግብ ለማስፈልፈል አጉል የቀበጡ እባብ እባብ እንጂ ሌላ እንዴት ይሆናል እርማቸውን ያውጡ መለሰ ዜናዊ የቅኔን ማህሌት ድፍና አርጎ ዘግቶ ደብርና ገዳማት ሃይማኖትን ወርሶ በሱ ራሱ ዘዬ በወዘበሬታ ዘረፈ ጨርሶ ቅኔ ምን ሊፈየድ አዳማጩ ሁሉ አቅሎ ካየው ምንም አያስፈልግ ምስጢር ማመሳጠር በስም ከበባው ሐሰትን በማግነን በቅብብሎሹ ማየት ተጠይፈው ብዙ ሐቆች ሸሹ ሁሉም ድብቅ ሆኖ መፍቻ ያጣ ቃል ወርቅ የሌለው ቅኔ በስም የሚኳል ይለወጥ ባህሉ የቅኔ ቃልነት በልባብ ስድ ዋለ ገብቶ ከማህሌት ደሃው ተሰቃየ ይህ የሆነ ትርፉ አመድ አፋሽ አረገው መልከ ጥፉን ፍጡር በስም መደገፉ ድል ለኢትዮጵያ ሕዝብ።